boriitiin walitti deebina nagaatti bulaa amma sagantaa afaan amaaraatu.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Vaccinating the nation. We're creating hundreds of thousands of new jobs. We're delivering real results to people. They can see it, feel it in their own lives. Opening doors of opportunity guarantees.
መላገሪቱን ያስከተብን ነው። በመቶ ሺህ የሚቆጠሩ የሥራ ዕድሎችን እየፈጠርን ነው። ሰዎች በራሳቸው ሕይወት አይተው የሚያረጋግጡትን ውጤት አስመዝግበናል። የዕድል በሮችን እየከፈትን ለፍትህና ፍትሃዊነት ዋስትናም እየሰጠን ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ናቸው። በፕሬዝዳንት ስልጣናቸው የመቶ ቀናት ዋዜማ ስለስካሁን አፈጻጸማቸውና ስላስተዳደራቸው ትልሞች ለመጀመሪያ ጊዜ ትላንት ከሁለቱ ምክር ቤቶች ፊት ቀርበው ካሰሙት ንግግር የተወሰደ ነው። በሌላ በኩል የባይደንን ንግግር ተከትሎ በምክር ቤቱ የተፎካካሪው የሪፐብሊካን ፓርቲን ተወክለው ሴናተር ቲም ስካት ባይደን ስለክትባቱ ያሰሙት ንግግር በማዋደቅ የፓርቲያቸውን ምላሽ አሰምተዋል። ሙሉ ዘገባው በእለቱ አብይርስ ይቀርባል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኒሮአ ከተማ የህወሓት ታጣቂ ቡድን በሰነዘረው ጥቃት በሰው ህይወትና ንብረት ላይ ጉዳት አድርሶብናል ሲሉ የወረዳው አስተዳዳሪ ገለጡ። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ከዛሬ ሐሙስ ሚያዝያ 21 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዌብና የማህበራዊ መገናኛ አቀናባሪያችን አባዩ ገበያውና ከለቱ ዋና አዘጋጅ ሰለሞን አባተ በእያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኒሮአ ከተማ የህወሓት ታጣቂ ቡድን በሰነዘረው ጥቃት በሰው ህይወትና ንብረት ላይ ጉዳት አድርሷል ሲሉ የወረዳው አስተዳዳሪ አስታወቁ። የአበርገሌ ወረዳ አስተዳዳሪ ደስታ ለማ እሁድ ለሰኞ አጥቢያ ከሌሊቱ 8 ሰዓት ገደማ ተሰነዘረ ባሉት ጥቃት ቁጥሩን በውል ባይገልጹትም የሰዎች ህይወት መጥፋቱን በንብረት ላይ ጉዳት መድረሱንና አለመረጋጋት መከሰቱን ተናግረዋል። ህወሓት በበኩሉ በአካባቢው ጥቃት ማድረሱን አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርብበታለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ረቡዕ ምሽት ለመጀመሪያ ጊዜ በዩናይትድ ስቴትስ ምክር ቤት የጋራ ጉባኤ ፊት ተገኝተው ባሰሙት ንግግር ስለ መሰረተ ልማትና የሥራ ዕድል ማስፋፊያ ትልማቸው እንዲሁም ስለ ውጪ ፖሊሲ ተናግረዋል። የፕሬዝደንቱ ዋነኛ ንግግር ትኩረቱን ያደረገው በአገር ውስጥ ጉዳዮች ላይ ሲሆን አሁንም ቢሆን ዲሞክራሲ ሊሰፍን መንግስትም የሚጠበቅበትን ሥራ ሊሰራ እንደሚችል ተናግረዋል። ባይደን ፕሬዝደንቱ ለአሜሪካ የቤተሰብ እቅድ ለትምህርትና ለሕፃናት እንክብካቤ ማስፋፊያ የሚውል ያወጡትን $1.8 trillion እቅዳቸውንም አስተዋውቀዋል። ገንዘቡንም በከፊል የበለጸጉ አሜሪካውያን ላይ ከሚጥሉት ቀረጥ ለማግኘት ያሰቡ መሆናቸውን ያስታወቁት ይህ እቅዳቸው ባለፈው መጋቢት ለመሰረተ ልማት ማስፋፊያ ካቀረቡት $2.3 trillion ጥቅል በጀት ሌላ ነው። ባይደን የመሳሪያ ህጉን ጨምሮ በሜክሲኮ ድንበር በኩል እየጨመረ የመጣውን የስደተኛ ቁጥር በሚታይበት በዚህ ወቅት የስደተኞችን ረቂቅ ህግ የምክር ቤት አባላቱ እንዲያሳልፉ በድጋሚ ጥሪ አቅርበዋል። ባይደን በውጭ ግንኙነትም ፖሊሲ ንግግራቸው የአሜሪካን ጦር ከአፍጋኒስታን ስለማውጣት በሰሜን ኮሪያና በኢራን በኩል ስለተደቀነው የኒውክሌር ስጋት እንዲሁም የሩሲያን ጠባጫሪነት ለመመከት ስለሚደረገው ጥረት አስረድተዋል። ፕሬዝደንት ጆ ባይደን በ100 ቀናት የሥራ ጊዜያቸው ወቅት የቀድሞው ፕሬዝደንት ዶናልድ ትራምፕ በቻይና ላይ ከነበራቸው ጠንከር ያለ አያያዝ ብዙውን ተከትለዋል። ብቸኛው ጥቁር ሪፐብሊካን የመወሰኛ ምክር ቤት አባል ቲም ስካት ለፕሬዝደንቱ ንግግር የሪፐብሊካኖችን ምላሽ አሰምተዋል። በምሽቱ አብይ ርዕስ በዝርዝር የሚቀርብ ይሆናል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ የስደተኛ ካምፖችን ስደተኛውን ሳታማክር እንዳትዘጋ ድንበር የለሽ ሐኪሞች ሜዲሳን ሳን ፍሮንቴ አሳሰበ። የኬንያ መንግስት በሀገሩ የሚገኙትን ዳዳብና ካኩማ የስደተኛ ካምፖች ለዘለቄታው ከመዝጋቱ በፊት በካምፖቹ የሚኖሩትን ስደተኞች ሐሳብ እንዲጠይቅ ነው ኤምኤስኤፍ የተማጸነው። የህክምና ግብረሰናይ ድርጅቱ ትናንት ረቡዕ ባወጣው መግለጫው የኬንያ ባለስልጣናት ሰብአዊነትን ባማከለ መልኩ ጉዳዩን ቢይዙት ስደተኞቹ ያሉበትን መከራ በይበልጥ ለመረዳትና ለመጪ አኗኗራቸው የተሻለውን መንገድ ለማዘጋጀት ይጠቅማል ሲል መክሯል። ድርጅታችን በስደተኛ ካምፖች ለተጠለሉ ሰዎች ዘላቂ አማራጭ ቢፈጠር የሚደግፈው ነው ያለው ድንበር የለሽ ሐኪሞች እጅግ በጣም ያሳሰበን ግን ስደተኞቹ የሚፈልጉት ምን እንደሆነና ችግራቸው ምን እንደሆን አለመሰማቱ ነው ሲል አስረድቷል። የኬንያ መንግስት ዳዳብና ካኩማ ካምፖችን ለመዝጋት መዘጋጀቱን በቅርቡ ማስተዋወቁና ለተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ስደተኞቹን ከካምፖቹ ለማውጣት የሁለት ሳምንት ጊዜ ሰጥቶ እንደነበረ የሚዘነጋ አይደለም። UNHCR በበኩሉ በካምፖቹ የተጠለሉት ስደተኞች ደህንነት እንዲጠበቅ ከኬንያ መንግስት ጋር መነጋገራችን እንቀጥላለን ሲል አስታውቋል። የኬንያ መንግስትን ውሳኔ በተመለከተ ጠበቃና በአሶሲየትድ ፕሬስ መሰረት ፕሬዝደንት ለመሆን የሚፈልጉት ፒተር ጊቺራ ካምፖቹን የመዝጋት ውሳኔው ህገ መንግስቱን ጥሷል ብለው በፍርድ ቤት ከሰዋል። ፍርድ ቤቱም የካምፖቹን መዘጋት ለአንድ ወር እንዲያዘገይ ውሳኔ ሰጥቷል። የሀገሪቱ ፍርድ ቤት የካምፖቹን መዘጋት ሲያግድ ሁለተኛ ጊዜው መሆኑ ነው። የገዳው ወቅት እያበቃ በመሆኑም ድንበር የለሽ ሐኪሞች ስደተኞቹ የተደቀነባቸው አደጋ ትኩረት እንዲያገኝ የሚፈልግ መሆኑን ገልጾ ሰብአዊ ርህራሄ ባልተለየው መልኩ ሁነኛ መፍትሄ እንዲገኝ የስደተኞቹ ሐሳብ በሚደረገው ንግግር ሁሉ መካተት እንዳለበት አሳስቧል። አንትረቡ ሶማሊያ ዋና ከተማ ሞቃዲሾ በሚገኝ ፖሊስ ጣቢያ አጠገብ መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ 7 ሰዎች ሲገደሉ ከ11 በላይ ሌሎች ሰዎች መቁሰላቸው ተገለጸ። ለጥቃቱ አልሸባብ ኃላፊ ነኝ ብሏል። ኮቪድ-19 ዜናዎች ስናልፍ ህንድ ዛሬም እንዳለፉት ቀናት ሁሉ ከፍተኛውን በኮሮና ቫይረስ የተያዙ እንዲሁም በበሽታው ምክንያት ህይወታቸውን ያጡ ሰዎች ቁጥር መዝግባለች። አዲሱ የኮቪድ-19 ክትባት መርሃ ግብሯም እክል እንደገጠመው መሆኑ ተገልጿል። በዚህ ሁሉ መካከል በምዕራብ ቤንጋል ክፍለ ግዛቷ በሚሊዮኖች የተቆጠሩ ነዋሪዎች ተወካዮቻቸውን ሊመርጡ ተኮልኩለው ታይተዋል። በክፍለ ሀገሯ ወረርሽኙ እንዲባባስ አስተዋጽኦ ሳያደርግ እንዳልቀረ የጤና ጥበቃ አዋቂዎች ይናገራሉ። ቤንጋል ውስጥ ዛሬ ብቻ የተመዘገበው የኮሮና ቫይረስ ተጋላጭ 17,000 መሆኑ ተመልክቷል። በህንድ በጥር ወር የኮቪድ ክትባት ዘመቻ ከተጀመረ ወዲህ የተከተቡት ከህዝቧ 1.7% ብቻ መሆናቸው የተገለጸ ሲሆን በቂ ክትባትም ሆነ በአገሯ ክትባቱን ለማምረት የሚያስፈልገው ቁሳቁስ ከባድ እጥረት እንዳለባት እየተገለጸ ነው። ዩናይትድ ስቴትስ ለህንድ ከመደበችው $100 ሚሊዮን የሚያወጣ የኮቪድ-19 ህክምና ድጋፍ የመጀመሪያው ጭነት በዛሬው ዕለት እንደሚደርስ ዋይት ሃውስ አስታውቋል። 1000 የኦክስጅን መያዣ ሲሊንደሮች፣ 15 ሚሊዮን N95 ተብለው የሚጠሩት የህክምና ባለሙያዎችን ከቫይረሱ በመከላከል ደረጃ የተሰሩ ጭንብሎችና 1 ሚሊዮን ፈጣን የኮሮና ቫይረስ መመርመሪያዎች እንዲሁም 20 ሚሊዮን የአስትራዜኒካ ክትባቶችን በሀገር ውስጥ ለማምረት የሚበቃ ጥሬ ዕቃ ተልኮላታል ተብሏል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሜሪካውያን ወደ ህንድ እንዳይጓዙ አሳስቧል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና መሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሚያዝያ 21 2013 ዓ.ም የምሽቱ አስተናጋጅ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ፕሬዚዳንት ጆ ባይደን ትናንት ረቡዕ ምሽት ለመጀመሪያ ጊዜ በጋራ ምክር ቤቶች ፊት ተገኝተው ባሰሙት ንግግር ስለ መሰረተ ልማትና የሥራ ዕድል ማስፋፊያ ትልማቸው ተናግረዋል። መንግስትንም መልካም ነገሮችን ሊሰራ እንደሚችል ጥሩ ተቋም አድርገው አቅርበዋል። በኮቪድ-19 ወረርሽኝ የተነሳ የአሜሪካ ፕሬዝዳንቶች አቀራረብ የተለየ መልክ እየያዘ መምጣቱ የተስተዋለበት መድረክም ነበር። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ዊዳክስዋራ ተከታዩን ዘገባ አድርሳናለች። ድርጅት ደስታ ያቀርበዋል።
ዝግጅቱ የተለመደው የወግ ስነ ስርዓቱ አልተለየውም። በኮቪድ-19 ወረርሽኝ የተነሳ ፕሬዝዳንት ጆ ባይደን ለጋራ ምክር ቤቶቹ አባላት ባሰሙት የመጀመሪያው ንግግራቸው ላይ የተገኙት እንግዶች እንደወትሮው ወደ 1600 ሰዎች ባይሆኑም 200 ሰዎች ያህል ታድመዋል። የፕሬዝዳንቱ ዋነኛ ንግግር ያተኮረው በአሜሪካውያን ላይ ሲሆን አሁንም ቢሆን ዲሞክራሲም ሊሰፍን መንግስትም የሚጠበቅበትን ሊሰራ እንደሚችል ተናግረዋል።
We're creating hundreds of thousands of new jobs. We're delivering real results to people. They can see it, feel it in their own lives. Opening doors of opportunity, guaranteeing some more fairness.
መላገሪቱን ያስከተብን ነው። በመቶ ሺህ የሚቆጠሩ የሥራ ዕድሎችን እየፈጠርን ነው። ሰዎች በራሳቸው ሕይወት አይተው የሚያረጋግጡትን ውጤት አስመዝግበናል። የዕድል በሮችን እየከፈትን ለፍትህና ፍትሃዊነት ዋስትናም እየሰጠን ነው።
ባይደን ለአሜሪካ የቤተሰብ እቅድ ለትምህርትና ለህፃናት እንክብካቤ ማስፋፊያ የሚውል ያወጡትን የ1.8 ትሪሊየን ዶላር እቅዳቸውን አስተዋውቀዋል። ገንዘቡንም በከፊል የበለጸጉ አሜሪካውያን ላይ ከሚጥሉት ቀረጥ ለማግኘት ያሰቡ መሆናቸውን ገልጸዋል። ይህ እቅዳቸው ባለፈው መጋቢት ለመሰረተ ልማት ማስፋፊያ ካቀረቡት የ2.3 ትሪሊየን ዶላር ጥቅል በጀት ሌላ መሆኑ ነው። ስለ እቅዳቸው ስራ ፈጣሪነት ሲናገሩም
The American Jobs Plan is a blue-collar blueprint to build America.
የአሜሪካውያን የሥራ ዕቅድ ጥረው ግረው የሚያድሩትን ሠራተኞች በማቀፍ አሜሪካን ለመገንባት የወጣ ዕቅድ ነው።
ባይደን በምክር ቤቱ አባላት ፊት ያደረጉት የመጀመሪያው ንግግራቸው ከሌሎቹ ፕሬዝዳንቶች አንጻር ሲታይ ዘግይቶ የተደረገ ነው። ይሁን እንጂ መዘግየቱ የተፈጠረው በአገሪቱ እየተካሄደ ያለውን የክትባት መርሃ ግብር ቅድሚያ በመስጠት ሳይሆን የደህንነት ስጋት በመኖሩ ነው። ከአራት ወራት በፊት የቀድሞ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የምክር ቤቱን ህንጻ በመውረር የባይደንን የምርጫ ድል ለመቀልበስ ጥረት ማድረጋቸው የሚታወስ ነው። ባይደን ይህንንም ጠቅሰውታል።
The worst attack on our democracy since the Civil War.
ከርስ በርሱ ጦርነት በኋላ በዲሞክራሲያችን ላይ የተፈጸመ ትልቁ ጥቃት ነው።
አሁን ባይደን አጀንዳዎቻቸውን አስመልክተው ያደረጉት ንግግር የትራምፕ ደጋፊዎችን ጨምሮ ለሁሉም አሜሪካውያን የተደረገ ነው። በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ አስተዳደር ፕሮግራም ዳይሬክተር ታድ ቤልት የሚከተለውን አስተያየት ሰጥተዋል።
He was packaging his policies as patriotic competitiveness. Who could be against that?
ፖሊሲያቸውን ያቀናጁት እንደ አርበኛ ተፎካካሪ ሆኖ ነው። ያን ተቃውሞ ማን ሊቆም ይችላል? የመሰረተ ልማት እቅዳቸውን ያወጡት የአሜሪካ ሥራ ፈጣሪ እቅድ አድርገው ነው። ስለ ሥራ ዕድል ፈጠራም ደጋግመው ወርተዋል። እና ታዲያ እነዚህን እቅዶች ተቃውሞ የሚቆም ማን ሊሆን ይችላል?
ባይደን የመሳሪያ ህጉን ጨምሮ በሜክሲኮ ድንበር በኩል እየጨመረ የመጣውን የስደተኞች ቁጥር በሚታይበት በዚህ ወቅት የስደተኞችን ረቂቅ ህግ የምክር ቤቱ አባላት እንዲያጸድቁ በድጋሚ ጥሪያቸውን አቀረበዋል። በውጭ ግንኙነት ፖሊሲ ንግግራቸውም የአሜሪካን ጦር ከአፍጋኒስታን ስለመውጣት፣ የሰሜን ኮሪያና ኢራን በኩል ስላለው የኒውክሌር ስጋት እንዲሁም የራሽያን ጠብ አጫሪነት ለመመከት ስለሚደረገው ጥረት አስረድተዋል። የቻይና ፕሬዝዳንት ዢ ጂንፒንግ ቻይናን በዓለም እጅግ አደገኛ ወደ ሆነው ሁኔታ ውስጥ እየመሯት መሆኑን በመግለጽ ያስጠነቀቁ ሲሆን ዩናይትድ ስቴትስ ባላንጣዎችም የአሜሪካን ህዝብ ለመከፋፈል የሚያደርጉት ያልተሳካ ጥረት መኖሩን ተናግረዋል።
They look at the images of the mob that assaulted the Capitol as proof that the sun is setting on American democracy.
በአሜሪካ ምክር ቤት ህንጻ ላይ የተፈጸመውን የአመጽ ጥቃት የተመለከቱት በአሜሪካ ዲሞክራሲ ላይ ጀምበር እንዳዘቀዘቀሽ ነው። ይሁን እንጂ ግን ተሳስተዋል።
እስከዛሬ በነበረው ልማድ መሰረት ቀዳማይ እመቤት ጂል ባይደን የፕሬዝደንቱን አጀንዳ የሚያጎሉ እንግዳ አፈላልገው አላመጡም። ይልቁንም ስደተኛ የሆኑትን ነርስ በመሳሪያ ህጉ ጥብቅና የቆሙትን ሰውና የጾታ ለውጥ ያካሄዱትን አንድ ታዳጊ ወጣት በድረገጽ እንዲቀርቡ አድርገዋል። ብቸኛው ጥቁር የሪፐብሊካን ሴኔተር የሆኑት ቲም ስካት በባይደን አንጻር የሪፐብሊካንን ምላሽ በንግግር አሰምተዋል። ባይደን ስለ ክትባቱ ያሰሙትንም ንግግር በማዋደቅ ስካት የሚከተለውን ብለዋል።
Thanks to Operation Warp Speed and the Trump administration, our country is flooded with safe and effective vaccines.
የተፋጠነ የክትባት ሂደት እንዲፈጠር ላስቻለውና Operation Warp Speed ለተባለው የትራምፕ አስተዳደር ሥራ ምስጋና ይግባው፣ አገሪቱ ውጤታማና አስተማማኝ በሆኑ ክትባቶች ተጠለቅልቃለች።
ፕሬዚደንቱ ለምክር ቤቱ ንግግራቸውን ሲያሰሙ በታሪክ ለመጀመሪያ ጊዜ ሁለት ሴቶች ፕሬዚደንቱን አጅበው ከአጠገባቸው ቆመዋል። በአገሩ ፕሬዚደንት ላይ አንድ ክል ቢደርስ በተተኪው የስልጣን ተዋረድ በአንደኛና ሁለተኛ ደረጃ በቅደም ተከተል ተሰልፈው የሚገኙት ምክትል ፕሬዚደንት ካማላ ሃሪስና የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ ናቸው። ይህ በዩናይትድ ስቴትስ የፖለቲካ ታሪክ አብይ ስፍራ ይኖረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀን ለዘገባው አመሰግናለሁ። ወደ መጽሔቱ ትንታኔ ስንሻገር በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኒሮ ከተማ የህወሓት ታጣቂ ቡድን በሰነዘረው ጥቃት በሰው ህይወትና ንብረት ላይ ጉዳት አድርሶብናል ሲሉ የወረዳው አስተዳዳሪ ገለጡ። አስተዳዳሪው በህይወት ላይ የደረሰውን ጉዳት ዝርዝር ይፋ ባያደርጉም ያይን እማኝ ነኝ ያሉ የአካባቢው ነዋሪ ግን 15 የሚደርሱ ሰዎችን እንደቀበሩ ነው የተናገሩት። መስፍን አራጌ ዝርዝሩን ይዟል።
እሁድ ለሰኞ አጥቢያ ከሌሊቱ 8 ሰዓት ገደማ ተሰነዘረ ባሉት ጥቃት ያበርገል የወረዳ አስተዳዳሪ ደስታ ለማ የሰዎች ህይወት መጥፋቱን፣ ንብረት ላይ ጉዳት መድረሱን፣ አለመረጋጋት መከሰቱን ተናግረዋል። ጦርነቱም እስከ ሰኞ እኩለ ቀን ድረስ መዝለቁንም ተቅሰዋል።
እናንተ ወዲያ ነው ከ11 ሰዓት ጀምሮ እስከ 7 ሰዓት አካባቢ ባለው ነው ውጊያ ነበር። ከፍተኛ
በማናና በማኛ
ከልዩ ኃይልና በጁንታው ኃይል ማለት ነው የተማክራችን ጀምሮ ማለት የመንግስት መኪኖች ወደ አራት ተቃጥለዋል። አንድ ተቋም ጤና ጣቢያን ተቃጥሎብናል። ንጹሃንም ሙተዋል። የጸጥታ መዋቅራችንም የተጎዱዋል። ስለዚህ በጁንታው ኃይል ላይ ከፍተኛ ጥቃት የኃይላችንን ከፍተኛ ጥቃት እና እርምጃ አድርሰዋል።
የሞቱ የቆሰሉ ሰዎችን በቁጥር ማወቅ ይቻላል?
አይ አሁን እሱን መረጃን መስጠት አንችልም። ያው ስላልገመገምን ማለት ገና እንትን ስላልተረጋጋ
ወረዳው ህግ በማስከበር ስራው ላይ ከሰራዊቱ ጋር ተቀናጅቶ በመንቀሳቀስ ላይ መሆኑን አስታውቀዋል።
ጠቅላላ የህግ ማስከበሩ ስራ ላይ ለመከላከያ ሰራዊታችን ከፍተኛ ድጋፍ አድርገናል እና ያንን በማድረጋችን ያው ለማህበረሰቡም ለመጉዳት እና በስነ ልቦና ለመጉዳት የታሰበ ሴራን ነው ብዬ ማሰብ በግሌ። ስለዚህ አሁን ጠቅላላኛ የኛ ወረዳ ማህበረሰብ ህዝብ እንደ ብሔረሰብ አስተዳደሩ ጠቅላላ የህግ ማስከበሩ ስራ ላይ ያው የጎላ አድርገን እንደማንኛውም በክልላችን ካለ ማህበረሰብና ህዝብ ማድረግ የሚገባን ነገር አድርገናል። ስለዚህ ያንን በማድረጋችን ሶስት የተከሰተብን ጥቃት ነው ብዬ ነው ማስበው።
አሁን እርስዎ እንደሚሉኝ ህወሓት ነው በዚህ ጥቃት ላይ የተሳተፈው። ህወሓት ለመሆኑ ማረጋገጫቸው ምን ይሆን?
አንደኛ ሞቶ አለ እና እንደገና ልብስ አለ ባለባበሳቸው። በዚህ ነው የምንለየው። ልዩ ኃይላችን ጋር በመሆን እዛ ያለው የጸጥታ መዋቅር ጋር በጥምረት እየተንቀሳቀስን እየሰራን ነው።
አሁን ከተማውና አካባቢው ጸጥታው እንዴት ነው?
አሁን ያው ትናንት ወዲያ ከነበረ አሁን ትንሽ ይሻላል። ረድሮ ግን አለመረጋጋት አለ በማህበረሰቡ።
መደበኛ የሆኑ ህይወት እንቅስቃሴዎች ለምሳሌ መገበያየት፣ ወደ ስራ መሄድ እና መሰል ተግባራቶች እንዴት ናቸው?
እነሱ ቁሞ ነው ያለ።
ይህንንም የዞኑ ሰላምና ደህንነት መምሪያ ምክትል ኃላፊ አዘዘዋዳነ አረጋግጠዋል።
አካባቢው ወደ ነበረው መረጋጋት እንዲመለስ ጸጥታ ኃይሉ ተረጋግቶ ወደ ስራው እየቀጠለ ነው ያለ። የልዩ ኃይላችን ምንጊዜም ቦታውን አለቀቀን። እዛው ላይ በጀግንነት ተፋልሞ የመጣውን አካል መልሶ እዛው ላይ ነው ያለ። አሁንም አጠቃላይ ብሔረሰብ አስተዳደር ያለው የጸጥታ ኃይላችን ተጠናክሮ ህዝቡ በስነ ልቦናው ራሱን አዘጋጅቶ የአካባቢው ሰላም በአካባቢው የጸጥታ ኃይልና ማህበረሰቡም በጸጥታ ኃይል አይንና ጆሮ ሆኖ ያገዘ ወደ ነበረው ሰላምና ወደ ነበረው ለተከለት ኑሮ እንዲመለስ እየሰራና ያለን
ከአካባቢያቸው የተፈናቀሉ ሰዎችን ብዛትና እየተደረገ ያለውን ድጋፍ በተመለከተ ዝርዝር መረጃ እንደሌላቸው አስታውቀው በሚቀጥሉት ጊዜያት ይፋ እንደሚያደርጉ አረጋግጠዋል። በጥቃቱ ቤተሰቦቻቸውን ይዘው ከዞኑ ከተማ ወደ ሰቆጣ ለመሸሽ መገደዳቸውን አንድ ማኝ ተናግረዋል።
ከተማው ወተን በእግራችን ልጆቻችንን አንይዘን በአብዛኛው ወደ ሲቃላ የሚባል ወደ ተከዜም ይሄዳሉ። ግማሹም ደግሞ ህዝቡ ወደ ሻቃ የሚባል ቦታ አለ ወደዛ ነው ይሄነው። ወደዛ ከሄነ በኋላ ነው መኪና ሲቪዎች ተቀብለውን ወደ ሰቆጣ ያመጣል።
ጥቃቱ የነብረት ዘረፋንም ያካተተ ነበር ይላሉ ስማቸውን እንዳልገልጽ የጠየቁኝ አስተያየት ሰጪ።
ሰው ተለይቶም ጭምር እየተበረበረ በተለይ አማራ ናቸው ብለው የሚያስቧቸውን ሰዎች እና በቃ ህነሱ የተለየ አስተሳሰብ አላዩ ብለው የሚያስቡ ሰዎች እየለዩ ብርበራ ነው ሲያካሂዱ የነበሩት።
እናማን
ጅንታዎቹ ማነው?
ህወሓት ማለት ነው።
ህወሓት
ልዩ ኃይሉ ካለ እንዴት ሊበረብሩ ቻሉ?
ልዩ ኃይሉም ጭምር ያው በሰዓቱ ከላይኛው ሁለት ካምፕ ላይ ነው የነበሩት እሱ በካምፓቸው ላይ ጥበቃ ላይ ባሉበትና ሮንድ ባሉበት ነው የተወሰነ የባምታታት ነገር ተሰርቶ ግማሹ ደግሞ የሚበረብርም ለብቻ አርገው ነው ሲሰሩ ግማሹ የሚተኩስ ግማሹ የሚበረብር ጭምር የነበረበት ሁኔታ ነው የነበረው።
በርበራው ምን ያደርጋሉ?
ያው ሞባይል ያለው ሞባይሉን ብር ያለው ብሩ ነው በቃዎች ያሉትን እቃው በቃ ምንም ነገር ቢሆን ይወስዳሉ።
እርሶ ያጋጠመው ወይም ደርሶ ቦታል?
እኛ እንዳጋጣሚ ወጣ ያለ ቦታ ነበር እኔ የተከራየሁትና ይሄ ነገር ሲከሰት ወዲያውኑ ወተን ነው ግን ጓደኞቻችን እንደዚሁ ደርሶባቸው ነግረው ነው።
የሞት ጉዳት ደርሶ ይሆን በአካባቢው?
አዎ የሞት ጉዳት ደርሷል። ንጹሃን ከገጠር የመጡ ሰዎች እርዳታ ለመቀበል የመጡ ሰዎች ወደ 6 የሚሆኑ ገለዋል። እዛው ከከተማ ውስጥም በተመሳሳይ በጥበቃ የነበሩ ደግሞ ወደ 8 የሚሆኑ ዘበኛዎችም በጥበቃ ቦታዎች ላይ ባንክ ቤት፣ ግብርና እንዲሁም ጤና ላይ ገለዋቸዋል።
ህይወታቸው ያለፉትን ሰዎች አይታችኋቸው ነበር?
ቀብረናል።
እርሶ ባሉበት ስንት ቀበሩ?
እኔ ባለሁበት ወደ 15 አካባቢ ይቀብረናል።
እንዳስተያየት ሰጪው ጥቃቱ ዘፈቀዳዊ ሳይሆን እየተጠና ነው።
የገቡበት ሰዓት በራሱ እና የጀመሩት ሰዓት በራሱ የተጠና ያስብላል። ምክንያቱም ተኩስ ከመሃል ከከተማው ነው የጀመረው ራሱ። ጦርነት የሚታወቀው ምናልባት ከከተማው ውጭ ነው። ተዘጋጅቶበት ያንን ልዩ ኃይሎች ባይኖሩ ኑሮ ከተማውን አውድሞ ሰውን ህዝብን ለመጨረስ ነበር ሀሳቡ። ነገር ግን ልዩ ኃይሎችን በከፈለው መስዋዕትነት መክቶት ነው እንዲመለሱ የተደረገውና ያው ለኃይሉም ከባድ የሆነ መስዋዕትነት ከፍሎ ነው ያው ህዝቡንም እንዲቆይ ያደረገው።
ጥቃት ተሰንዝሮባታል የተባለችው የአበርገሌ ወረዳዋ ኒሯቅ ከተማ ከትግራይ ክልል አጎራባች ህወሓትና ኢህዴን በትጥቅ ትግሉ ዘመን በስፋት ይንቀሳቀሱበት ለነበረው አካባቢ ቅርብ እንደሆነች የአካባቢው ነዋሪዎች ይናገራሉ። ወታደራዊ ግጭቱን አስመልክቶ ራሱን የትግራይ ሰራዊት ብሎ በሚጠራው ታጣቂ ኃይልና በአማራ መንግስት ኮሚኒኬሽን ጉዳዮች በኩል የተለያዩ መግለጫዎች ተሰጥተዋል። ድምጸ ወያነ በሚያዝያ 18 ዘገባው በአማራ ክልል አበርገሌ ወረዳ መሽጎ በነበረው የአማራ ልዩ ኃይልና ለእርዳታ በመጣው ከሁለት ሻለቃ በሚል ልዩ ኃይል ላይ ጥቃት ሰንዝሮ ሙሉ በሙሉ እንደደመሰሰ ራሱን የትግራይ ሰራዊት የሚለውን አካል ቃል አቀባይ ገብረ ጻድቃንን ዋቢ አድርጎ ዘግቧል። በሌላ በኩል የአማራ መንግስት ኮሚኒኬሽን በይፋ ይገጹ የጁንታው ረዘራዥ ያላቸው አካላት የአካባቢው ጸጥታ ኃይሎች ባልሸፈናቸው ቦታዎች ጨለማን ተገን በማድረግና ተመሳስሎ በመግባት ባልታጠቁ ንጹሃን ዜጎች እንዲሁም ንብረት ላይ ጉዳት አድርሷል ብሏል። ጉዳት አድራሹ አካል ላይ የአማራ ልዩ ኃይልና የአካባቢው የጸጥታ ኃይል በወሰደው አጸፋ እርምጃ ተሸንፎ ትርፍራፊው ወደ ጫካ መመለሱን አስፍሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአዲስ አበባ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዋሽንግተን ዲሲ መልሰናል። ባለፈው ሳምንት ውስጥ በሜሪላንድ ክፍለ ግዛት በሲልቨር ስፕሪንግ ከተማና ቨርጂኒያ ክፍለ ግዛት ውስጥ በሚገኙ የኢትዮጵያውያን የገበያ መደብሮችና ምግብ ቤቶች ላይ ማንነታቸው እስካሁን በውል ባልታወቁ ሰዎች ጥቃቶች የተፈጸሙ መሆናቸውን ባለቤቶቹ ለአሜሪካ ድምጽ ተናግረዋል። ጥቃቱን አንዳንዶቹ የተለመደ ተራ ዝርፊያ ቢሉም አንዳንዶቹ ግን ከዝርፊያ የዘለለ ዓላማ ሊኖረው ይችላል ይላሉ። በተለይ ቨርጂኒያ ውስጥ ያነጋገርናቸው አንዳንድ የንግድ ድርጅት ባለቤቶች በተመሳሳይ ቀንና ሰዓት ውስጥ በኢትዮጵያውያን፣ በኤርትራውያን፣ ግብፃውያንና ሱዳናውያን እንዲሁም በሌሎች የማህበረሰብ አባላት ንብረት በሆኑ ድርጅቶች ላይ የተፈጸመ መሆኑን ነው ያስረዱት። ደረጀ ደስታ ከነኚህ ጉዳት ከደረሰባቸው ድርጅቶች ባለቤቶች አንዳንዶቹን አነጋግሮ ተከታዩን አጠናቅሯል።
ወይዘሮ ኤልሳ በሪሁን በሜሪላንድ ሲልቨር ስፕሪንግ የሚገኘው የወሰንየለሽ ገበያ ባለቤት ናቸው። በሜሪላንድና ቨርጂኒያ ካነጋገርናቸው ውስጥ የመጀመሪያው ድርጊት የተፈጸመው በሳቸው የንግድ ድርጅት ላይ ይመስላል። ድርጊቱ በተፈጸመ ማግስት ስለሆነው ነገር እንዲህ ይላሉ።
ከኦፊሰሮች ጋር መጣን። እኔ ውጭ ቆንኩኝ፣ ኦፊሰሮች ውስጥ ገቡ። ከዛ በኋላ ስናይ ሪጅስተሩን አንዱን ነገር ብቻ አውጥተው ወስደውታል። በኋላም ውጭ ጥለውት ነው የተገኘው። ያው ተሰባብሮ አገኘ ነው። ግን የነኩት ነገር የለም።
ገንዘቡን ከውስጥ አልወሰዱም?
እኛ ገንዘብ ትተናል።
ይህ የሆነው መቼ ነው? ቨርጂኒያ ሐሙስ ሌሊት ነው ያደረጉት።
የጀመሩት ከዚህ ነው። እኛ ጋር ሰኞ ነው የሆነው። አልጠበቅኩም እኔ እንደዚህ እንትን አልመሰለኝም ነበር። እና ወደ እናንተ ወደ ኒውስ ምናምን አላቀረብኩትም። ቢኮዝ ዝም ብሎ ተራ ሌባ ነበር የመሰለኝ መጀመሪያ ላይ። የቦታው መሆኑን ስናቅ እኛም ማሳወቅ እንዳለብን ገባን። እና ያው አሳወቅም አለ።
አቶ አይናለም ዘለቀ የቤተሰብ ምግብ ቤት ባለቤት ናቸው። ቤተሰብ ሲልቨር ስፕሪንግ ሜሪላንድ ጆርጂያ አቬኒው የሚባለው ዋና ጎዳና ላይ ከፊት ለፊት የሚገኝ ምግብ ቤት ነው። ጉዳት እንጂ ዝርፊያ ካልተፈጸመባቸው ቤቶች መካከል እዚህኛው ቤት ላይ የደረሰው ጉዳት ከሌሎቹ ለየት ያለ ይመስላል። አቶ አይናለም ያስረዳሉ።
ቅዳሜ ቀን ነበር ጠዋት ስንመጣ፣ እሑድ ጠዋት ነው ያየሁት። ምናምን ዙሪያው የኛ ቤት ታውቀው እንደሆነ መስታወት ነው በትልቁ። ከዛ መስታወቱ ተሰብሮ ነው ያገኘሁት እሑድ ጠዋት ስንመጣ ወደ ስራ።
በፊት ለፊት በኩል ነው በጎን በኩል ነው የተሰበረው?
በጎን ነው።
በካልዲስ በኩል
ነው? በካልዲስ በኩል ያለው
ገቡ ሰብረው።
የኛ መስታወቱ ይሄ ላስቲክ ስላለው ውስጡ ከሰበርከው በኋላ መግባት አችልም። ያው እንትን ይላል እንጂ የመታው ቦታ እየተፈረከሰ ወደ ውስጥ ነገር ነው የሚገባው እንጂ አያሳልፍህም። ሰውቶቹ ናቸው የተባበሩት እንጂ ወደ ውስጥ የገባ ሰው የለም።
ለፖሊሶቹ የሚረዳ በካሜራዎቹ ተቀርጾ የቀረ ነገር እንዳለ አቶ አይናለምን ጠየኳቸው።
ለፖሊስ ሪፖርት አድርገናል። ያው ታይቷል። እነሱ ማን እንደሆነ ምን እንደሆነ ያው እስኪያጣሩ ድረስ የምናውቀው ነገር የለም። የካውንቲ ሰዎችም ዛሬ መጥተው ነበረ። እነሱም እንከታተላለን ብለዋል።
ተመሳሳይ ጥያቄ በሜሪላንድ ላሉት የወሰን የለሽ ገበያ ባለቤት ወይዘሮ ኤልሳ አነሳውባቸው። ካሜራ አላገኛቸውም
ነው ፊታቸው ከቨር ብዙ አልተገኝም። አዎ ግን ኦፊሰሮቹ ኮንፊደንስ አላቸው፣ እንይዛቸዋለን የሚል ኮንፊደንስ አላቸው ኦፊሰሮቹ በእርግጠኝነት።
እናንተ ያያችሁት የለም በካሜራችሁ? እናንተ ያያችኋቸው?
ቻልኩም ላቅ አልችልም። አይተናል ግን ልናቀ።
ፖሊስ መቼ ነው መጥቶ ያነጋገራችሁ? በማግስቱ?
አዎ ያው ጠዋት ስመጣ ኦፊሰሮች ጠርቼ ነው አብሬ ነው የገባሁት። ከኦፊሰሮች ጋር ነው የመጣሁት እኔ።
ሌሊቱን አልታየም ነበር፣ ክፍት ነበረ ማለት እንዳያደረው እንደዛው?
አዎ አዎ፣ እሱ ነው የሚገርመው። ለሌላም ተጋልጠን ልንሰጥ እንችል ነበር። እውነት ለመናገር እግዚአብሔር ጥበቃ ነው እንጂ እነሱ በሰበሩት ሌላው ገብቶ ዘርፎ መሄድ ይችል ነበረ።
ምንም አይነት ጉዳት ካልደረሰበት በቨርጂኒያ ስካይላይን ተብሎ ከሚጠራው የገበያ አካባቢ እልፍ ብሎ ባለው አዲሱ የገበያ ማዕከልም ቀድሞ ጨጨሆ ይባል የነበረውና አሁን የሺ ክትፎ ተብሎ የሚጠራው ምግብ ቤት ባለቤት የሆኑት አቶ አንድ አምላክ አንዲ በድርጅታቸው ላይ ተመሳሳይ ነገር መፈጸሙን ነግረውናል።
ሐሙስ ሌሊት 4 ሰዓት አካባቢ ነው እኛ ጋር ተፈጠረው። ፖሊሶች ደውለው መጣን። ያው በሩ ተሰበረ። ብዙ እኛ አካባቢ ያው ብዙ ተሰበሩ። አብዛኛዎቹ መስራት ተሰብረው ምናምን ድርጅት ላይ ያለው ያው ሬጅስተሩን ወሰዱበት። የሌለውን ዝም ብሎ በሰብረው ውስጥ ገቡ። ያው ምንም ንብረት ምንም የወደመ ነገር የለም። በሩ
አንዳንድ ቦታ ካሽ ሬጅስተር ወስደውበት
ካሽ ሬጅስተር ካለው ካሽ ሬጅስተር የወሰዱ አሉ። ያው እኛም ጋር እንደዚህ ሰንሳይን ካትል ተወደዋላቸዋል። ግን እኛ ያው ካሽ ሬጅስተር ስለሌለን ምንም ነገር ያው የወሰዱት ነገር የለም።
እዚያው ቨርጂኒያ አሌክዛንድሪያ ውስጥ ሌሎች ኢትዮጵያውያን መደብሮች በሚበዙበት ሳውዝ ቫንዶርንና ፒኬት አካባቢም በሚገኙት የጸደይና የናዝሬት ገበያ ላይ ተመሳሳይ ድርጊት ተፈጽሟል። ከጸደይ ካሽ ሬጅስተሩ ወይም የገንዘብ መቀበያውና ሂሳብ መመዝገቢያውን ሲሰረቅ፣ የናዝሬት ገበያው የደረሰበት ጉዳት የበር ስብራት ብቻ ነው። የበሮቹን መስታወት በድንጋይ ለመስበር ሞክረው ሳይሳካላቸው በተሽከርካሪ ገብተው ሲያመልጡ ካሜራው ቀርጾ እንዳስቀራቸው ባለቤቶቹ ነግረውናል። ከናዝሬትና ጸደይ ገበያ አጎራባች ከሆኑትና ከኢትዮጵያውያን ውጪ የሌሎች ማህበረሰብ አባላት ንብረት በሆኑት አንድ የፒሳና ሌላ የኬክ ቤትም ላይ ተመሳሳይ ጉዳት መድረሱን ተነግሮናል። ለባለቤቶቹ ማንነታቸውን በእርግጥ መለየት የተቻለ አልነበረም። በሜሪላንድና ቨርጂኒያ ያነጋገርኳቸው ብዙዎቹ የንግድ ባለቤቶች ግን ፖሊስ በቀላሉ ሊያገኛቸው እንደሚችል ተስፋ ማድረጋቸውና አንዳንዶቹም ይኸው የተነገራቸው መሆኑን ነግረውኛል። ይህ ነገር ግን በኢትዮጵያውያን የንግድ ድርጅቶች ላይ ብቻ የተፈጸመ ድርጊት ይሆን? ተራ ሌብነት ነው ወይስ ምን ሊሆን ይችላል? በሜሪላንድ የወሰን የለሽ ገበያ ባለቤት ወይዘሮ ኤልሳ እንዲህ ይላሉ። እናንተ ቤት ብቻ ነው ወይስ ሌሎች?
ኢትዮጵያዊ ቤት ብቻ ነው አሁን በመሰማው ኢትዮጵያዊ ቤት ብቻ። ምክንያቱም እኔ አካባቢ ሌሎችም አለ አልፎ አልፎ ነው እንዲህ የሚያደርጉት ያሉት። ኢትዮጵያዊ ቤት ብቻ ነው። አይ ዶንት ቲንክ ሌብነት አይመስልም ወይ የማስደንቀት። ለእኔ እውነት ብትጠይቀኝ ትርጉሙም አይገባኝም። ትርጉም የምሰጠው ነገርም አይደለም። የሞኝ አሰራር ነው። በዚህ ሀገር ውስጥ ይህንን ማድረግ ሞኝነት ነው ለእኔ እስከሚገባኝ።
በሜሪላንድ የቤተሰብ ምግብ ቤት ባለቤት አቶ አይናለምም ተመሳሳይ ጥያቄ ያላቸው መሆኑን ያነሳሉ።
አይ ከእናንተ አካባቢ እኛ ብቻ አይደለንም፣ ሌሎችም ቤቶች ተደርገዋል። እንዳልኩ ሰኞ ቀን ነው የአራት ኪሎ ሰኔሌሽ የነሱም ተሰብረዋል።
የአራት ኪሎ ገበያ ማለት ነው።
የሰማሁት እነሱ ናቸው የተሰበሩ።
ከዛ ውጭ ሌሎች አገር ሰዎች ሌሎች ቢዝነሶች ላይ የተነካ ነገር የለም? እናንተም አካባቢ መደዳም ቢሆን
እኛ ብቻ ነን እ ሌላ ስ
እናንተ ሞክረው ስላቃታቸው ይሆናል የተውት ነው ብለህ ነው የምታስበው ወይስ?
አዎ እንደዛ ወይ ሙሉ ለሙሉ ተሰብሮ ወደ ውስጥ ገብተውም ቢሆን ለነገሩ ወደ ውስጥ መግባት ከፈለጉም ይከለክላቸው ነገር የለም። ደጋግመው ይመጣውም ቢያቅፋል አላቅም። ብቻኛ ፊት ለፊትም ስለሆነ ከፊት ለፊትም ፋየር ስቴሽን አለ፣ ፖሊሶች አሉ። በጣም እኔ እንጃ ይሆናል እንዲህ ነው ደለ ግራም ይገባ ነገር
መንገድ ዳር ነው ያለው የእናንተ ጆርጂያ ላይ ነው ያለው።
ራሱ የሚገርምህ ነው። በቃ ፊት ለፊት ነው፣ ብርሃን አለ፣ ቀን በለው።
በቨርጂኒያ ያነጋገርኳቸው ብዙዎቹ የንግድ ድርጅቶች ጉዳዩን ወደ ተራ ዝርፊያ ያዘነበለ መሆኑን ይገልጻሉ። የየሺ ምግብ ቤት ባለቤት አንዱ ናቸው። ጉዳቱ የደረሰው በሌሎችም የማህበረሰብ አባላት ላይ መሆኑን ይገልጻሉ።
እኛ ግቢ አሉ የሆነ አንድ ቬነስ የሚባል ቤት አለ፣ የአረብ ቤት ነው። እንደ ኦርሶ ፋሚሊ ማርኬት የሚባልም አለ አሉ። አሚን ሪሊ ናት። ሁለት ቤቶች አሉ ለምሳሌ የአበሻ ያልሆኑ ያያዋቸው እና ግቢ ውስጥ ማለት ነው።
በመጨረሻ ያነጋገርኳቸው በቨርጂኒያ ትውልደ ኢትዮጵያውያንና ኤርትራውያንን ጨምሮ ከ30 በላይ የንግድ ድርጅቶች ያሉበትና ህንጻዎች ባለቤት የሆኑት ሚስተር ሻሮን ነበር። ይህ እነ የሺ ክትፎና ገብረትንሳኤ ኬክ ቤትን ይጨምራል። ስለ ሁኔታው ጠየኳቸው።
Our next day, but everything was okay. I mean, just already put the glasses. Looks like somebody just broke all the...
በሚቀጥለው ቀን ሄድኩት። ምክንያቱም የተሰባበሩትን ጥጋግነውና ፕላስቲክ አድርገውበት ነበረ። ስለዚህ አንድ የሆነ ሰው ሁሉንም የመስታወት በሮች የሰባበራቸውን የሚመስለው ተሰባብረዋል። አንዳንዶቹ ወደ ውስጥ ገብተዋል። አንዳንዶቹ ገንዘብ ሰርቀዋል። የሚመስለው የገንዘብ መቀበያውንና ሂሳብ መመዝገቢያውን ወይንም ጥሬ ገንዘብ የሚፈልጉ ነው የሚመስሉት።
በዚያ የመደብሮች ስብስብ ውስጥ ጉዳት የደረሰባቸው እስከ 5 የሚደርሱ ድርጅቶች መሆናቸውን አቶ ሻሮም ተናግረዋል። አንዳንዶቹ ላይ የገንዘብ ዝርፊያ የተፈጸመባቸው፣ አንዳንዶቹ ላይ ግን የስብራት አደጋ የደረሰባቸው መሆኑን ገልጸዋል። ባለቤቶቹ ትውልደ ኢትዮጵያ ብቻ ይሆኑ የሚል ጥያቄ አነሳውባቸው።
No, they're Ethiopian, Egyptian, they're Sudanese. It was Chachaho restaurant and it was Vilanch, I guess, and it was Gabra Tanasi, it was the Venice lunch, it was Al Khal Khalili, it was Family Market, that's all I understand.
Aydillam, Ethiopian, Gibbs Uchina Sudanu Chigginu Batal, Chachaho in a Baromig Bait, Vilanch, Gabra Selassie Cake Bait, Venice Lounge, አልአልሃሊሊ ፋሚሊ ማርኬት የመሳሰሉት ናቸው።
በገበያ መደብሮቹ ላይ የተፈጸሙ ድርጊቶች በተለያየ ቀናት ሲሆን መጀመሪያ በሜሪላንድ እንደ አውሮፓ አቆጣጠር ማክሰኞ ኤፕሪል 20 በነ ወሰን የለሽ ገበያ ላይ፣ ከዚያ በቨርጂኒያ ፎርስ ቸርች እና አሌክዛንድሪያ በሚገኙ ድርጅቶች ላይ ሐሙስ ሌሊት ኤፕሪል 22፣ በመጨረሻም እንደገና በሜሪላንድ በነ ቤተሰብ ምግብ ቤት ቅዳሜ ኤፕሪል 25 ሌሊቱን የተፈጸመ መሆኑን ተረድቻለሁ። ይሁን እንጂ በሜሪላንድ በተመሳሳይ ቀንና ሰዓት ተመሳሳይ ይዘት ያለው ጥቃት ከትውልደ ኢትዮጵያውያን ድርጅቶች ውጪ በሌሎች የተፈጸመ መሆኑን ማረጋገጥ አልቻልኩም። ብዙዎቹ የንግድ ድርጅቶች ስማቸው እንዳይገለጽ የፈለጉ ሲሆን የሞንትጎምሪ ፖሊስና የአሌክዛንድሪያና የፎልስ ቸርች የፖሊስ መምሪያዎችን ለማነጋገር ያደረግኩት ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን ለዝግጅቱ አመሰግናለሁ። አድማጮች፣ አሁን ምርጫ ነክ ዘገባዎች። በአሜሪካ ድምጽና በአሃዱ ራዲዮና ቴሌቪዥን ትብብር ወደ ተካሄደውና መጪውን ምርጫ ወደ ተመለከተው ሰፋ ያለ ውይይት ቀጣይ ክፍል ነው የምናልፈው። በጥቂት ሳምንታት እድሜ ውስጥ ሊካሄድ እቅድ የተያዘለት የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስት ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች አሉ ሲሉ አንድ አንጋፋ የህገ መንግስት ጉዳዮች አዋቂ ምሁር መናገራቸውን ዘግበናል። በአሃዱ ስቱዲዮ በተካሄደው በዚህ ውይይት የተሳተፉት የአዲስ አበባ ዩኒቨርሲቲው የህግ መንግስትና ሌሎች የህግ ጉዳዮች መምህር ዶክተር ጌታቸው አሰፋ እንዳሉት የምርጫ ቦርድ እንደገና መደራጀቱ ተስፋ ከሚሰጡ እርምጃዎች አንዱ ነው ብለዋል። በስቱዲዮ የተካሄደውን ይህን ውይይት የመሩት እስክንድር ፍሬው ከአሜሪካ ድምጽ ራዲዮ እንዲሁም ሊዲያ አበበ ከአሃዱ ራዲዮና ቴሌቪዥን ናቸው። የውይይቱን የመጀመሪያ 3 ክፍሎች ቀደም ባሉት ቀናት በተከታታይ አሰምተናል። ለምሽቱም አራተኛውና የመጨረሻው ክፍል ይቀርባል።
ተርታሪና ስጋትን ካንስፋይ ካር ዶክተር ጌታቸው የምደግፈው ፓርቲ ውርጅ ውስጥ የለም ወይም በተጸነው እንዲወጣ ተደርጓል ወይም በአንዳንድ ሰዎች አገላለጽ መልሶ የለም ስለዚህ ለምን መዘገባለሁ ለምን መርታለሁ የምርጫው ላይ የኛ የምደግፈው ፓርቲ ሳተፋል በሚልም ስጋት የሚገልጹ ሰዎች አሉ። ውድድር የሚታይበት አይደለም ምርጫው በቂ ፉክክር የለውም ማለት የሚናገሩም አሉና እንደዚህ በዘለታ ስቴቶችን እንዴት ያያቸዋል ሰው ላለመምረጥስ ምክንያት ሊሆኑ ይችላል ወይ በርሶምነት እንዴት የሚታዩት
ደጋፊዎች ለዛ ፓርቲ ወይ ፓርቲው ደጋፊዎች በንቃት ተሳተፍ ወይ ሳንሳተፍ የሚለው ላይ ተጽዕኖ የሚፈጥሩ መሆኑ ጥያቄ የለው ግን ተገቢ የሚመስለኝ እኛ ምን ፈልገው ወይም የበለጠ ሰፖርት የምናደርገው ፓርቲ ከውድድሩ ጀሆነው በመንግስት ተጽዕኖ ነው ወይስ በራሱ ችግር ነው የሚለውን ዜጎች ማየት ያለባቸው ይመስለኛል። እና ሶ ይሄንን ፕሮሰሱን ገምግሞ አስተሳሰብን ማስተካከል የሚገባ ይመስለኛል። ይሄንን አስተሳሰብ ካስተካከለ በኋላ ደግሞ አንደኛ ምርጫችን ባይኖርም ሁለተኛ ሶስተኛ ምርጫ ይኖረዋል አንድ መራጭ። እና ይሄንንም ታሳቢ ማድረግ የሚያስፈልግ ይመስለኛል። በእኔ እምነት እስካሁን ከውድድር ወይም ከህጋዊ ስርዓት ውጪ የሆኑ ፖለቲካ ፓርቲዎች ወይም እጩዎቻቸውን በጊዜ ያላቀረቡ የፖለቲካ ፓርቲዎች በመንግስት ተጽዕኖ ነው የሆነው የሚል እምነት የለኝም። ታውን እከታተላለሁ ከተወሰነ ደረጃ ህግ ማርቀቅ ውስጥም ሲተሳተፍኩ ለሆነ ሁኔታውም ንቃት እከታተላለሁ። እና ስለዚህ በምን መልክ ነው ነው እነዚህ ፓርቲዎች ከውድድር ውጭ የሆኑት በራሳቸው ፍላጎት ነው በመንግስት ተጽዕኖ ነው የሚለው ከድሮው ስርዓት ጋር ከነበረው የፍርድ ቤት የህግ አሰራር የቦርዱ ተጽዕኖ የመንግስት ተጽዕኖ ከነዚህ ጋር አንድ ላይ ታየት ያለበት ይመስለኛል። እና ፓርቲዎች በራሳቸው ችግር ከውድድር ውጪ ከስርዓት ውጪ ከሆኑ ዜጎች ያን ፓርቲ ብቻ በሚል የሚጠቅመውን የዜግነት ኃላፊነቶቻቸውን በዛ ምክንያት ብቻ ማስቀረት ያለባቸው አይመስለኝም። ነገር ግን እንደገለጽከው ተጽዕኖ ሊፈጥር ይችላል። ይሄ
ወደ ዓለም አቀፍ ተሞክሮ ልሰደውት ምናልባትም ከዚህ ምረስ ጋር ስለሚገናኝ ነው። ምርጫ የዜጎች ኃላፊነት ነው መምረጥ የዜጎች ኃላፊነት ነው ወይስ መብት ነው? ምክንያቱም ኮምፐልሰሪ ቮቲንግ ወይም አስገዳጅ ምርጫ ያለባቸው ሀገራት እንዳሉ ይታወቃል በዓለም ላይና ያልመረጠ ሰው የሚቀጣባቸው እርሶ ሊያብራሩልኝ ይችላሉና እንደ መብት ነው ሊቆጥሩት የሚገባው ዜጎች ወይስ ኃላፊነታቸው ነው እንደ ሲቪክ ኃላፊነት የሚቆጠረው?
ጥሩ አይ ቲንክ መጀመሪያ ደረጃ እንደዚህ መብት መታየት ነው ያለበት ምርጫ ምክንያቱም በዓለም አቀፍ የሰብአዊ መብቶች ህግጋት ውስጥም በኢትዮጵያ ህገ መንግስት ውስጥም የመምረጥና የመመረጥ የዜግነት መብት ነው። እና ሶ ሰብአዊ መብት ህግጋት ውስጥም ለምሳሌ የሲቪልና ፖለቲካ መብቶች ኮቨነንት የምንለው በአንቀጽ 25 ውስጥ የዜጎች የመምረጥና የመመረጥ በመንግስት አስተዳደር ውስጥ ራሳቸውን በማስተዳደር ውስጥ የሚሳተፉበት መብት ነው። ነገር ግን ይሄ መብት ብቻ ሳይሆን ኃላፊነትንም የያዘ ስለሆነ የተወሰኑ ሀገሮች ለምሳሌ መምረጥን በአስገዳጅነት የሚያዩ ሀገሮች አሉ። ስታቲስቲክስ የሚያሳየው አይ ቲንክ 27 መሆኑ ሀገሮች በተለያየ ደረጃ ቅጣት ይኖረዋል። ለምሳሌ በአውስትራሊያ አይ ቲንክ $100 ነው ለመምረጥ የሚያስቀጣው። አንዳንድ ሀገሮች ትንሽ አነስ ያለ ቅጣት የሚቀጥዋሉ። ቤልጅየም እንዲሁ አስገዳጅ ነው እና በ15 አመት ውስጥ 4 ምርጫዎችን ያልመረጠ ዜጋ የመምረጥ መብቱ ከናካቴው ሊነፈግ ይችላል። እና እንደዚህ የመሳሰሉ የተለያዩ ሳንክሽኖችን የሚያስቀምጡ አሉ። እና ከሚስጣለው ሳንክሽን ለምሳሌ ያለመምረጥ በአውስትራሊያ $100 ነው የሚያስቀጣው። ይሄ እንደው ግፊት ለማድረግ ነው እንጂ እና ለሚጎዳ ቅጣትም አይደለም። ስለዚህ መብትነቱ የሚያመዝን መሆኑን የሚያሳይ ነው። እና በትክክልም ብንመለከተው እንደ መብት ቢታይ ተገቢ ነው። ምክንያቱም አንድ ሰው በመንግስት አስተዳደር ስራ ውስጥ የሚሳተፍበት ከፍተኛው አማራጭ ነው። በአምስት አመት አንዴ ተወካይ መርጦ በአምስት አመት ውስጥ ተወካዩ እሱን ወክሎ ስራዎችን እንዲሰራ የሚያደርግበት መብት ነው። ስለዚህ መንግስት እንደውም በመምረጥ መብት ላይ ተገቢ ያልሆነ ገደብ መጣል የለበትም የሚለው አንድ ዚህ የምርጫ መብት ነው።
ለምሳሌ መከራከሪያ ሆኖ ግን ተከተለ
ማለት የሚቻል ይመስለኛል። በእኛ ህግ መምረጥ መብት ነው እንጂ ግዴታ የለውም። ሰው አንድ በጉስት አንድ ሰው እንዲመርጥ አይገደድም የሚል በግልጽ በምርጫ ህግ ውስጥ አለ።
ካሁን ድረስ እንግዲህ በተለይ ወደ መጀመሪያው ክፍል ላይ ስለ ስድስተኛው ምርጫ አካሄድ ተስፋዎችም እንዳሉት ሲገለጽ ነበር። ነገር ግን አሁን አጠቃላይ ህዝቡ የሚመኘው ነገር አለ። ከዜጎች እንዳገኘነው ሐሳብ የሚፈልጉት ነገር ወደ መሬት እንዲወርድ የሚመኙት ነገር አለና በርግጥ እርሶ እንደ ባለሙያና ያለፉትን ጊዜያት እንደመረመረ ሰውም በዚህ ምርጫ ተስፋ ማድረግ ይቻላል ወይ? ዜጎች የሚመኙትን ነገር ማግኘት ይችላል ወይ? ከተቻለስ ማን ነው ይሄንን ብዙውን ኃላፊነት የሚወጣው? ካልተቻለስ ምን ማድረግ ይገባናል የሚለውንም ብናይ መልካም ነው።
እንግዲህ በሁለት መልክ ማየት ይቻላል ይመስለኛል። ዋናው ኃላፊነት የምርጫ በትክክል ፕሮሰሱ እንግዲህ ረዘም ያሉ ዘመናት የሚፈጅ ነው። ምርጫ የቅድመ ምርጫ ምንለው እንደው ከምርጫው ቀን አንድ አመት በፊት ጀምሮ ቅድመ ምርጫ የሚባል ዘመን ነው። የምርጫው ለት አለ። ከምርጫ በኋላ ደግሞ ውጤት በተረጋግጦ የፍርድ ቤት ክርክሮችን ጭምር አልቀው ጨረሻ ውጤት የሚገለጽበት ፖስት ኤሌክሽን የሚባለው ዘመን ነው። ስለዚህ እስከ 6 ወር ወይም 9 ወር እንደዚህ ድረስ ምርጫ ክርክሮች ወሳኝ የሆኑት ምርጫ ክርክሮች እስከቀጠሉበት ጊዜ ድረስ ያለው ፖስት ኤሌክሽን ፒሪየድ የሚባለው ነው። በእነዚህ ጊዜያት ውስጥ የሚካሄዱት የመንግስትን ድጋፍ የሚፈልጉ ነገሮች እንዲሟሉ መንግስት ኃላፊነት አለበት። ቅድመ ምርጫ አሁን ያለንበት ዘመን ቅድመ ምርጫ የሚባለው በትክክል ፓርቲዎች በነጻነት መቀስቀስ ይችላሉ ወይ? የትም ቦታ መሄድ ይችላሉ ወይ? ቀስቀሳ ባነሮቻቸው መልእክቶቻቸው ያለምንም ገደብ ይተላለፋሉ ወይ? እና ይሄ የማስቻል የመንግስት ተቋማቱ ኃላፊዎች ላይ የተጣሉ ግዴታዎች አሉ። የጸጥታ ሁኔታ በጣም የሚያሳስበው የጸጥታ ሁኔታ እንዲከበር መንግስት ኃላፊነት አለበት። ሶ እነዚህን የማድረግ እና ምርጫው በትክክል የሚካሄድበትን ሁኔታ ማስቻል ቁሳቁስ የሚፈልጉ የቦታ የቢሮ እነዚህ ሁሉ ሰሞኑን እንደሚሰማው ቦርዱ ከክልል መንግስታት በቂ ትብብር አላገኘሁም የሚልባቸው ነገሮች ሁሉ እነዚህ ሁሉ ተሟልተው መቅረብ ያለባቸው ከመንግስት በኩል ነው። ስለዚህ መንግስት እንደ መንግስት ከገዢው ፓርቲ ተነጥሎ መንግስት ኃላፊነት አለበት። ይሄ መንግስት በትክክል መተግበር ይኖርበታል። ይሄ የማይተገበር ከሆነ ያው ችግር ይኖራል። ያለው ተስፋ ሊሟላ አይችልም ማለት ነው። ሌላው በቦርዱ በኩል ደግሞ መስራት ያለባቸው ነገሮች አሉ። ቦርዱ በገለልተኝነት በተቻለ መጠን የሚፈልጉ ነገሮች ተዘጋጅተው አጥፊዎች በቦርዱ ስልጣን ለምሳሌ የዲሲፕሊን እርምጃ መውሰድ ሲኖርበት ያንን ሳያጓድል ሳያዳላ ተግባራቶቹን ማከናወን ይኖርበታል። ምርጫ ቦርድ የፖለቲካ ፓርቲዎቹ በስነ ምግባር ሁኔታ የሚጠበቅባቸው ግዴታ አለ። ያንን ሳያጓድሉ መከናወን ይኖርባቸዋል። መራጩ ህዝብ ማሳተፍ ይኖርበታል። ሁሉም ዜጋ እና ባለድርሻ አካል ኃላፊነቱን ከተወጣ የተሳካ የማይሆንበት ምክንያት የለም። ነገር ግን ከነዚህ አስፈላጊ ነገሮች የሚጎሉ ነገሮች ሲኖሩ ደግሞ በዛው ልክ ችግር ሊኖርበት ከሚጠበቀው ያነሰ ውጤት ሊኖረው ይችላል እና የነዚህን ሁኔታዎች መኖር አለመኖር ነው እንግዲህ ውጤቱ ላይ አሉታዊም በጎም አስተዋጽኦ።
ምናልባት ቀደም ሲል ማንሳት የነበረብን ስለ አፍሪካ ምርጫ ሲነሳ ዶክተር ጌታቸው ከሚነሱ ነገሮች አንዱ የብሔር ጉዳይ ነው። ሰዎች ወይም መራጮች ፓርቲዎችን ወይም እጩዎችን ከብሔራቸው አልፈው ሰፋ ባለ መመዘኛ የሚያዩበት ሁኔታ አለመኖር እንደ ችግር ይታያል። አልፎ አልፎ በአፍሪካ ውስጥ የብሔር ግንብ ወይም አጥር የመኖር ነገር እና እንደዚህ አይነት ነገሮች ከኢትዮጵያ ፖለቲካ አንጻር ወይም ከኢትዮጵያ የምርጫ ሂደት አንጻር እንዴት ነው የሚታዩት? ለተግዳሮትስ ሊወሰዱ ይችላሉ ወይ? የእርስዎን የግል ግምገማ ይንገሩኝ።
አሁን እንደገለጽከው ብዙ አገሮች በተለይ በአፍሪካ እንደገለጽከው ብሔርንና ሃይማኖትን ከፖለቲካ ውጪ ቢያረጉም በህግ ተከለከለ ከኛ እንግዲህ የሚለዩበት ለምሳሌ በእኛ ሀገር የብሔር ላይ ተመስርቶ የሚቋቋም ፖለቲካ ፓርቲ አይከለከልም። ነገር ግን በኬንያ፣ በናይጄሪያ፣ በደቡብ አፍሪካ ብንመለከት ብሔርንና ሃይማኖትን መሰረት አድርጎ ፓርቲ ሊቋቋም አይችልም። የተከለከለ ነው በህግ። ነገር ግን እንደዛም ሆኖ ፊሻል ባይሆንም ጮቹ ማናቸው ከየት ብሔር ነው የመጡት ከየት ጎሳ ነው የመጡት የሚለው ኮንሲደሬሽን አለ በየሀገሩ። ከኛ ጋር አይ ቲንክ ትልቁ ልዩነት በመንግስት ፖሊሲ ደረጃ የተከለከለ ነው በሌሎቹ ሀገሮች። በእኛ ሀገር ግን የብሔር ፖለቲካ ፓርቲ ማደራጀት በመንግስት ፖሊሲ ደረጃ በጣም የሚደገፍ ነው እና ኢንከሬጅ የሚደረግ ነው። ባለፉት 27 እንደዚህ አመታት እንግዲህ እንዳውም ህብረ ብሔር የሆኑት አይዲዮሎጂካል የሆኑ ፓርቲዎች ዲስከሬጅ የሚደረጉበት ተስማሚ የሚጫንባቸው ነገር ግን በብሔር ላይ የተመሰረቱ ፓርቲዎች ደግሞ የሚበረታቱበት ስርዓት ነበር። ይሄ ችግር የፈጠረ መሆኑ ግልጽ ነው እና የሐሳቦቹን ሜሪት ሳይሆን እንዲያዩ መራጮች የሚከሰከሱት የማን ፓርቲ ነው የማን ብሔር ፓርቲ ነው የሚለው ትልቅ ተጽዕኖ የሚፈጥርበት ሁኔታ የገነነ ነው። So I think በኔ ያው ሰፋ ያለ ጉዳይ ነው ይሄ። ግን ዋናው የሚመስለኝ የህዝብ ፍላጎት ምንድነው? የተወሰነ የብሔር ፓርቲ እስካልተከለከለ ድረስ ወደፊት በፖሊሲ ደረጃ ይኖር አይኖር የሚለው ዲቤት ተደርጎ ሊወሰን ይችላል። ለህገ መንግስት ማሻሻያው አንዱ አካል ሊሆን ይችላል። ነገር ግን ዋናው ነገር ተገቢውን የሆነ ስፔስ ለሁሉም መስጠት ያስፈልጋል። አንዱ አይዲዮሎጂካል የሆነ ፓርቲ ተጽዕኖ የሚደርስበት የብሔር ፓርቲዎቹ ደግሞ ያለምንም ተጽዕኖ የሚንቀሳቀሱበት ሁኔታ ከተፈጠረ አልቲሜትሊ ተጎጂዎቹ አይዲዮሎጂካል የተደራጁት ፓርቲዎች ሳይሆን እነሱን መምረጥ የሚፈልጉ የነሱን ሐሳብ ገዝተው ፖለቲካ ስርዓት ውስጥ መሳተፍ የሚፈልጉ ዜጎች ላይ ነው ተጽዕኖ እየተደረገ ያለው ማለት ነው። ስለዚህ ይሄንን ነገር በዋናነት እኔ የሚመስለኝ ተገቢው የሆነ ለሁሉም እኩል የሆነ ስፔስ ሊኖራቸው ይገባል። ማናቸውም ላይ ተጽዕኖ መደረግ አይኖርበትም። ስለዚህ ህዝብ የማይፈልገውን አይመርጥም እና ወደፊት ለምሳሌ ከተሜነት ሲስፋፋ አገሪቱ ህዝቡ ወደ መካከለኛ ገቢ ሲለወጥ ይሄ ብሔርን less relevant እንደሚያደርገው ብዙ አገሮችን ማመልከት እንችላለን ያደጉ አገሮች። ስለዚህ ይሄንን movement መፍቀድ ያስፈልጋል ማለት ነው በፖሊሲ ደረጃ እና so እንደውም ቢቻል የሚጠቅመው ብሔራዊነት ስለሆነ ይሄ በሰፊው የሚተገበርበትን በፖሊሲ ደረጃ ሰፖርት ማድረግ እስካሁን ድረስ የነበረው ኔጌቲቭ የሆነው አመለካከት ቀርቶ አይዲዮሎጂካል ሐሳብ ላይ የተደራጀ አስተሳሰብ እንዲጎለብት የሚደረግበትን ስርዓት ማስፋት ይኖርብናልና ስለዚህ ከህገ መንግስቱ አኳያ የብሔር ላይ የተደራጁ ፓርቲዎች ህጋዊ ናቸው። ነገር ግን ለነሱ ብቻ ነው ስፔሱ የሚፈቀደው እና ሌሎቹ አይደርሱም የሚለው በተለያየ ደረጃ ለምሳሌ በክልል መንግስታት ሌቭል አሁን የምናየው እጅግ በጣም የሰፋ አይዲዮሎጂካል ፓርቲዎች ላይ የሚደረገው ተጽዕኖ ተገቢነት የለውም እና ይሄ እንዳይሆን መንግስት ኃላፊነቱን መወጣት ይኖርበታል ባይ ነኝ። ይሄንን ነው ማለት የምችለው።
አድማጮች እስክንድር ፍሬው ከአሜሪካ ድምጽ ራዲዮ እንዲሁም ሊዲያ አበበ ከአሃዱ ራዲዮና ቴሌቪዥን የመረጡን ውይይት ነበር የተከታተላችሁት። ውይይቱ በዚሁ ተጠናቋል። እስክንድርና ሊዲያን አመሰግናለሁ። አድማጮች አሁን አንድ ማረሚያ አለን። በትናንትናው ስርጭታችን ዋናው እንባ ጠባቂ የሰሜን ሸዋ የኦሮሚያ ልዩ ዞንና የቤንሻንጉል ጉሙዝ ተፈናቃዮችን አስመልክቶ ለአሜሪካ ድምጽ የሰጡትን መግለጫ ባካተተ ዘገባ መግቢያ ላይ የተጠቀሰው የተፈናቃይ ቁጥር ወደ 500 ሺህ የሚጠጋ በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ቀዳሚው ቨርቹዋል ዲፕሎማሲ ይለናል። ወዲህ ወደ ዩናይትድ ስቴትስም ይመልሰናል። ዩናይትድ ስቴትስ ከተለያዩ አገሮችና ዓለም አቀፍ ተቋማት ጋር ግንኙነቷን ለማደስ የምታደርገው እንቅስቃሴ ከአዲስ ዘመን ጋር ገጥሟል። ቨርቹዋል ዲፕሎማሲ በኢንተርኔት ብቻ የሚደረግ ዲፕሎማሲ ሲል እንደረደራል። የኮሮና ቫይረስ ወረርሽኝ ከሀገር ሀገር መጓዝን ለጤና አስጊ እንዲሆን ማድረጉን ተከትሎ የዓለም መሪዎች የዲፕሎማሲ ግንኙነታቸውን በኢንተርኔት አማካኝነት ብቻ እንዲወሰን አድርገዋል። ይህም አዳዲስ የግንኙነት መስመሮችን ወይም መድረኮችን ለመክፈት ቢያስችልም በግንኙነት ቶቹ አግባብ ሐቀኝነት ተአማኒነትና አንዳንዴ በሚፈጠሩ ተገቢ ያልሆኑ ድርጊቶች ሳቢያ አሳሳቢ መሆኑም ተዘግቧል። ባልደረባችን አኒታ ፓውል በኢንተርኔት አማካኝነት የተከታተለችውን የዚህን ዘገባ ዝርዝር ስምኝሽ የቆየት አቀርባለች።
ዲፕሎማሲ አንዳንዴ ጫናዎች የበረቱበት ስሜት ይፈጥር ይችላል። ለዛም ይመስላል ከፍ ያለ ኃላፊነት ላይ ያሉ ሰዎች የሚሳተፉባቸው ትልልቅ ስብሰባዎች አንዳንድ ጊዜ ሲጠናቀቁ በአካላዊ እንቅስቃሴ የሚገለጹ ስሜቶች ግራም ያጋቡ የእጅ መጨባበጦች ውጥረት የሚነበብባቸው ሳቆች ወይም የተለያዩ የባህላዊ የማስመሰል ቅላጼዎች የሚስተዋሉት ለምሳሌ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ስብሰባ ላይ የቀድሞ ፕሬዝዳንት ዶናልድ ትራምፕ የሞንቴኔግሮን ጠቅላይ ሚኒስትር ገፍተዋቸው ሲሄዱ እንደታዩት ወይም ፕሬዝዳንት ባራክ ኦባማ የድምጽ ማጉያቸው ክፍት መሆኑን ሳያስተውሉ በጊዜው የፈረንሳይ ፕሬዝዳንት ለነበሩት ኒኮላስ ሳርኮዚ ስለ ቁልፍ አጋራቸው የእስራኤል ጠቅላይ ሚኒስትር ሲያማርሩ እንደተሰማው አሊያም በወቅቱ ብዙዎችን አስደንቆ የነበረው ለመሪዎች በተዘጋጀ ራት ላይ ፕሬዝዳንት ጆርጅ ቡሽ በጃፓኑ ጠቅላይ ሚኒስትር ላይ ሲወረውሩባቸው የታየው አይነት ስሜቶች ሊንጸባረቁ ይችላሉ። ባለንበት የወረርሽኝ ወቅት ምክንያት መሪዎች በአካል ተገናኝተው ጉዳዮች ላይ መነጋገር በማይችሉበት በዚህ አስቸጋሪ ወቅት ደግሞ ዲፕሎማሲ የበለጠ ግራም ያጋባና የሚረብሽ ሊሆን ይችላል። ለዚህ ደግሞ በቅርቡ በተካሄደውና ዩናይትድ ስቴትስ የመረጣችው በኢንተርኔት አማካኝነት የተካሄደ የአየር ንብረት ለውጥ ስብሰባ ላይ የፈረንሳዩ ፕሬዝዳንት ንግግር ተቋርጦ ካሜራው በጸጥታ ተቀምጦ የነበሩትን የራሽያ ፕሬዝዳንት ያሳየበት የሚረብሽ ስሜት አንዱ ማሳያ ነው። በአሁን ወቅት በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎች በኢንተርኔት ላይ በሚደረጉ ስብሰባዎች ላይ የቴክኒክ ብልሽቶች በሚፈጥሯቸው ያልተለመዱ ድርጊቶች ብዙ ተረብሸዋል። የቪዲዮዎች መቆራረጥ፣ ቅደም ተከተላቸው መዛባት፣ ድምጽ መጉያ ሳያጠፉ ማውራት ወይም ደግሞ ድንገት ባለማወቅ ዙም ላይ ያሉ ቴክኒኮችን ተጠቅሞ ፊትን ወደ ድመት ፊት ለመቀየር የመሳሰሉ አይነት ችግሮች ሊፈጠሩ ይችላሉ። በተለይ ግን ዓለም አቀፍ ግንኙነቶችን የሚመለከቱ ስብሰባዎች በኢንተርኔት ላይ እንዲሆኑ ሲደረግ ብዙ አሳሳቢ ሁኔታዎችን ይፈጥራሉ። ወረርሽኙ ከመነሳቱ በፊት እንደነዚህ ያሉ ትልልቅ ውሳኔ ሰጪዎች የሚያደርጓቸው ስብሰባዎች የተለያዩ ሰዎች እንቅስቃሴዎች የሚታይባቸው፣ የተለያዩ የሲቪክ ማህበራት የሚሳተፉበት፣ ተቃውሞዎች የሚደመጡበት መድረክ ነበሩ። አሁን ግን ሁሉም በኢንተርኔት አማካኝነት በመሆኑ በርካታ ሰዎች ውይይቶችን እንዲከታተሉ ቢረዳም ተሳታፊ መሆን የሚችሉትና በነጻነት መሰብሰብና ሐሳባቸውን መግለጽ የሚችሉት ግን በጣም ጥቂቶች መሆናቸውን የዓለም አቀፍ ሲቪክ ማህበራት ጥምረት መሪ የሆኑት ማንዲፕ ቲዋና ይናገራሉ።
Online, these rights should be as equally available as they are offline.
ከኢንተርኔት ውጪ የሚገኙት እነዚህ መብቶች እኩል በኩል በኢንተርኔት ላይ መኖር አለባቸው። ያ በጣም አስፈላጊ ነገር ነው። በሁለተኛ ደረጃ የመንግስታት ድርጅቶች ወይንም ግዙፍ የጣምራ ድርጅቶች ስብሰባዎችን ሲያዘጋጁ በተቻለ መጠን ብዙ ሰዎችን መድረስ እንዲችሉ እየጎተጉትን ነው። ከሁሉም በላይ ግን ኢንተርኔት እንደ አንድ የሰው ልጆች መብት መቆጠሩ በጣም አስፈላጊ ነው ብያምናለሁ።
በደቡብ አፍሪካ ለረጅም ጊዜ የኖሩት የቀድሞ የአፍሪካ ዲፕሎማትና አሁን በጋዜጠኝነት የሚያገለግሉት ብሩክ ስፔክተር በኢንተርኔት ላይ የሚደረግ የዲፕሎማሲ ግንኙነት ምናልባትም ከወረርሽኙም በኋላ የሚቀጥል ሂደት ሊሆን እንደሚችል ያስረዳሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚህ ሳምንት ለመጀመሪያ ጊዜ ወደ አፍሪካ ያደረጉት ጉዞ ሙሉ ለሙሉ በኢንተርኔት ላይ የተደረገ ነበር። ከኬንያና ከናይጄሪያ ከፍተኛ አመራሮች ጋር ያደረጉት ሙሉ ቀን የፈጀ ስብሰባ በኤሌክትሮኒክስ መሳሪያዎች የታገዘ ነበር። ስፔክተር እንደሚሉት ብሊንከን ሁኔታውን በፍጥነት የተላመዱት ይመስላል።
To the extent to which Tony Blinken shows the same kind of ability and
Anthony Blinken ፕሬዚዳንቱ በካሜራ ፊት የሚያሳዩትን ያክል ሞቅ ያለ ስሜት ማሳየት ከቻሉ ጥሩ አቀባበል እንዲኖራቸው ይረዳቸዋል። ምክንያቱም ዓለማችን ቢያንስ ለተወሰነ ጊዜ በዚህ መልኩ የሚቆይ ይመስለኛል። ከዚህ በኋላ በጣም ጥቂት ዓለም አቀፍ ጉዞዎችና በብዛት በኤሌክትሮኒክስ ጥቃዎች አማካኝነት የሚደረጉ ግንኙነቶች ናቸው የሚኖሩን።
ነገር ግን ስፔክተር ዲፕሎማሲያዊ ግንኙነትን በተመለከተ ሁልጊዜ አስፈላጊ የሆነ አንድ ነገር አለ ይላሉ። ግንኙነቱ በምንም መልኩ ይካሄድ መዘጋጀት ያስፈልጋል። ቀደም ሲል ይደረጉ እንደነበሩት ሁሉ አሁንም ያሉት ግንኙነቶች የተጠኑ ናቸው።
Virtual diplomacy, it's like anything else, it's only
በኢንተርኔት አማካኝነት የሚደረግ ዲፕሎማሲ ልክ እንደሌለው ነገር ሁሉ ሂደቱን የሚያስፈጽሙት ሰራተኞች ብቃት ላይ የሚወሰን ነው። በደርዘን የሚቆጠሩ ሰዎች የተሳተፉበትና ሙሉ ለሙሉ ለውይይት ክፍት የተደረገ ውይይት ከሆነ ውጤቱ ለትርምስ የቀረበ ነው የሚሆነው።
ባለፈው ሳምንት የታየው አይነት ለ88 ሰከንዶች አይን ሁሉ ፕሬዝዳንት ቭላድሚር ፑቲንን በጸጥታ ሳይንቀሳቀሱ ይመለከት የነበረበት ክስተት ከካሜራ አይን ውጪ ቢሆን ኖሮ መቁነጥነጥ የመሳሰሉ ስሜቶች ይታዩበት ነበር። ወይም ደግሞ ምናልባት ዙም ላይ ያለው የድመት ምስል የመጀመሪያ የዲፕሎማሲያዊ ስብሰባ ላይ በመገኘት ክስተቱን የባሰ ከፍ ያደርገው ነበር። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስምንሽ ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም እዚህ ዩናይትድ ስቴትስ ውስጥ አሁንም በማነጋገር ላይ ወዳለ አንድ ርዕሰ ጉዳይ ይወስደናል። አሜሪካ 100 ሰዎች ቁጥራቸው ላቀ 120 መሳሪያው አይነት በሚያስ በአለም ላይ ካሉ ሀገሮች ሁሉ ከፍተኛው መሳሪያ የታጠቀ ሲቪል ያለባት ሀገር ናት። ከቅርብ አመታት ወዲህ ታዲያ እንደ AR-15 የመሰሉ ከባድ መሳሪያዎችም ተፈላጊነታቸው ከፍ ያለ ነው። የአሜሪካ ድምጿ ካሮላይን ፐርሱቲ በቴኔሲ ክፍለ ግዛት በመሳሪያዎች ላይ ቁጥጥር ይደረግ በሚል በተሟጋቾች ጥሪ የቀረበባቸው ያሉ አውቶማቲክ መሳሪያዎችን የሚገዙ ሰዎችን አነጋግራ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ላንደን በርክና ወዳጆቹ መሳሪያ መተኮስ የሚችሉበት ቦታ ላይ ለመምጣት ከ45 ደቂቃ በላይ ነጥተዋል። በርክ MP5 እና AR-15 የተሰኙ እጅግ ብዙ የጅምላ ግድያ የሚፈጸምባቸው መሳሪያዎች ነው የሚተኩሰው። ጥቃት ያደርሳል የሚለው መሳሪያ ታዲያ ለምን ይተኩሳል ለሚለው ጥያቄ በርክ እንዲህ ይመልሳል።
You have the right as an American citizen, you know, it's your right to own one.
እንደ አሜሪካ ዜጋ መብት አለን የመሳሪያ ባለቤት ለመሆን መብት አለህ እና ደስ ይላል መሳሪያ ሲኖርህ መልካም ነው።
የሽጉጥ አፍቃሪዎች AR-15 የተሰኙትን መሳሪያዎች ይወዷቸዋል። መሳሪያዎቹ በጣም ይጮሃሉ፣ እጅግ ብዙ አማራጭ ያላቸውና ተነቃቃይ ክፍል ያላቸው ሲሆኑ ጥይቱ ኢላማውን እንዳይስት የሚያደርግ ማስፈንጠሪያም አላቸው። ቲምባሬት የመሳሪያ መተኮሻ ማለማመጃና ከ1500 በላይ መሳሪያዎችን የያዘ መሸጫ ሱቅ አለው። ጃኒስ ፈሊቲ ታዲያ ከዚህ ሱቅ AR-15 የተሰኘውን መሳሪያ በመግዛት መኖሪያ አካባቢዋን ለመከላከል አቅዳለች። ስለ መሳሪያ ምርጫዋም እንዴት ትላለች?
It's got a little more stopping power.
የበለጠ የማቆሚያ አቅም አለው።
የመሳሪያ ህግ ደጋፊዎች ታዲያ እንደ AR-15 ያሉ ጥቃት ማድረሻ መሳሪያዎችን በህግ ማገድ ይገባል ይላሉ። በአሜሪካ ዋና ከተማ በዋሽንግተን ዲሲ ናሽናል ሞል ፊት ለፊት ያሉት 40,000 አበባዎች በየአመቱ በሁሉም አይነት መሳሪያዎች የሚገደሉ አሜሪካውያን መታሰቢያዎች ናቸው። የብራዲ ተቋም ፕሬዝዳንት የሆኑት ክሪስ ብራውን ስለ ጥቃት አድራሽ መሳሪያዎቹ እንዲህ ይላሉ።
They shatter in bodies. They take off arms. It's not a simple bullet.
ሰውነትን የሚጎዱት ዝም ብሎ በጥይት መበሳት ብቻ አይደለም። እነዚህ መሳሪያዎች ያለምክንያት አይደለም የጦር መሳሪያዎች ተብለው የተሰሩት።
የአሜሪካ ሁለተኛው የህግ ማሻሻያ መሳሪያ የመያዝን ህግ ያጸድቃል። በዚህ ሀገር መሳሪያ መተኮስ እንደ መዝናኛ ነው የሚወሰደው። እንደ ወይዘሮ ፔሎቲ ያሉት ደግሞ ለደህንነታቸው ይሰጋሉ።
I feel very safe where I live, but you just never know, things can happen.
በምኖርበት አካባቢ ደህንነት ይሰማኛል፣ ነገር ግን ምን እንደሚመጣ አይታወቅም።
በቅርቡ በአሜሪካ ኢንዲያናና ኮሎራዶ ከደረሱት የጅምላ መሳሪያ ጥቃቶች በኋላ ዋይት ሃውስ አዳዲስ የመሳሪያ ገደቦችን ለማውጣት እየገፋፋ ነው። በቅርቡ ፕሬዝዳንት ጆ ባይደንም እንዲህ ብለዋል።
We should also ban assault weapons and high capacity magazines in this country.
ጠመንጃዎችና እጅግ ብዙ የቀለሃዎችን የሚሸከሙ ጥይት መጋዘኖች ሁሉ ማገድ አለብን።
መሳሪያ እጅግ በሚፈቀርበት ሀገር ላይ የጦር መሳሪያ ገደቦችን መጣል አስቸጋሪ ነው የሚሆነው። ነገር ግን የመሳሪያ ገዢዎቹ ያለፈ ታሪክን መመርመር አስተራቂ ሊሆን ይችላል። በቴኔሲ አንድ የመሳሪያ ገዢ 18 ዓመት ከሞላውና የኋላ ታሪኩ ከተመረመረ የዛኑለት ግማሽ አውቶማቲክ የሆነ መሳሪያ ይዞ ወደ ቤቱ መሄድ ይችላል። ነገር ግን ሁሉም ግዛቶች በተለይም ደግሞ ለድረገጽ ሽያጭ ላይ የኋላ ታሪክን አይመረምሩም። ከ10 አሜሪካውያን 8ቱ መሳሪያ ሻጩን ቲምን ጨምሮ ማለት ነው መሳሪያ ለመግዛት ዓለም አቀፍ የኋላ ታሪክ ምርመራ ያስፈልጋል ይላሉ።
We have people that
come in here fail a background check because they might have been in a mental institution.
ሰዎች እዚህ መጡና የኋላ ታሪካቸውን ስንጠይቃቸው ይወድቃሉ። ምናልባትም ከአእምሮ ሆስፒታል የመጡ ይሆናሉ። ከዚህ አቅራቢያችን ካለው ውድብርጅ ከተሰኘ ቦታም ከእስር ቤት የወጡበት የእጅ ምልክታቸውን ሳያውልቁ ይመጡና መሳሪያ መግዛት ተፈልጋለሁ ይላሉ።
AC የሎስ አንጀለስ ፖሊስ ግብረ ኃይል አባል ሲሆን የጦር መሳሪያም አሰልጣኝ ነው። በካሊፎርኒያ ግዛት የጥቃት ማድረሻ ናቸው ተብለው የተወሰኑትን ስሚዝና ወንሰን M&P እንዲሁም 15T የተሰኙትን መሳሪያዎች እዚህ እየተኮሰ ይገኛል። መሳሪያ ገዢዎቹ የኋላ ታሪካቸው መጠናቱን ቢደግፍም መሳሪያዎችን ግን በጥቅሉ መከልከሉን ይቃወማል።
Before you make a determination on whether guns are bad or guns are good.
ሽጉጥ ይጠቅማል አይጠቅምም ከመዓለተ በፊት መንከር አለበት። ላንተ እንኳን ባይሆን ሌላ ሰው ሊደሰትበት ይችላል።
አሜሪካውያን ለመሳሪያ ያላቸውን ፍቅር በማየት የአሜሪካ ኮንግረስ እንደ አውሮፓውያን አቆጣጠር በ1990 የጥቃት ማድረሻ መሳሪያዎች ላይ አስቀምጦት የነበረውን ገደብ ድጋሚ መመለሱን ጥቂቶች ብቻ ናቸው የሚያምኑት። ነገር ግን ከቅርብ ጊዜ ወዲህ እየጨመረ የመጣው የጅምላ ግድያ ብዙዎች መሃል ላይ ያለ አስተራቂ ሐሳብ እንደሚያስፈልግ እንዲያስቡ አድርጓቸዋል። ቻል ለካሮሊን ፐርሲቲ ዘገባ አይደን ገረመው ከዋሽንግተን ዲሲ።
ጥታ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽት 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳብ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ንጉሱ ታምሬ፣ ከዌብና ማህበራዊ ሚዲያ አቀናባሪያችን አባዩ ገበያውና ከለቷና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚህ እንሰናብታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። እኔ በኩል ሰላም፣ ደህና አደሩ።